ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በኤቢኤስ 3 ዲግሪ ዌስት 11132 ሜጋሄርስ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ ግንቦት 14 ቀን 2010 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። ዝግጅታችንን እንደተለመደው በዜና እንጀምራለን። በማስከተልም ከፍኖተ ዲሞክራሲ ዝግጅት ክፍል የቀረበውን የዕለቱን ሐተታ እናሰማለን። ከሄዱማ ጥርግ ነው በሚል ርዕስ የቀረበ ነው። በመጨረሻም ለፖለቲካ ትግልና መጽ ፈለገ መንገድ በዛሬቱ ኢትዮጵያ በሚል ርዕስ የቀረበውን ትንታኔ አሰምተን ክፍል አንድ ፕሮግራማችን ይጠናቀቃል። አሁን ወደ ዜናው። አዲሱን ጠቅላይ ሚኒስትር ለማሻሻት በመካሄድ ላይ ያለው ፈርጀ ብዙ የፕሮፓጋንዳ ዘመቻ በአንድ መልኩ እስረኞች ፈታው አስፈታው የሚለው ላይ የሚያጠነጥን ነው ያሉ የፖለቲካ ተንታኞች በሚያዝያ ወር የሳውዲ ባለስልጣኖች ካሰሯቸው የውጭ ዜጎች ማለትም 1 ሚሊዮን ከሚጠጉት ውስጥ 400 ሺህ ኢትዮጵያውያን መሆናቸው ሲገለጽ ሹሙ እዚያ ሄዶ አስፈታቸው የሚባሉት ግን 1400 ብቻ መሆናቸውን ገልጸዋል። ማስፈታቱም አንድ ጎሳንና ሃይማኖትን የተመለከተ ነው ለሚለው ዝርዝሩ እስካሁን አልተገለጸም። በሱዳን በኬንያም በጣት የሚቆጠሩና ሊፈቱ የሚገባቸው ሳይሆኑ በተራ ወንጀል የተያዙት የተፈቱ መሆኑን ግልጽ ያደረጉ ክፍሎች የፖለቲካ እስረኞችን ለመፍታት አገር ሙሉ እስር ቤቱና ታሳሪው ሞልቶ ይህ ሁሉ ጉዞ መች አስፈለገ በሚል ተችተዋል። ከዚህ በተያያዘ ዜና ደግሞ በኢትዮጵያ 1,700,000 ዜጋ ከቀዬው ሲፈናቀል በግጭትና ጥቃት 1.2 ሚሊዮን ሕዝብ የተፈናቀለ መሆኑን የገለጹት የተባበሩት መንግስታት ምንጮች ቀሪው ቁጥር ደግሞ በችግርና ስራ ፍለጋ ቦታ የቀየረ መሆኑን ጠቁመዋል። ይህ በእንዲህ እንዳለ አዲሱ ሹም አማራዎች በየቦታው መፈናቀላቸውን አምኖ የተፈናቀሉት አማራ በመሆናቸው ሳይሆን በህገወጥ መንገድ መሬታቸው ባልሆነው ላይ ሰፍረው በመገኘታቸው ነው ሲል የዘረኛውን አገዛዝ እብሪትና ጸረ አማራ አቋም በገሃድ አስደምጧል። ስለ ወልቃይት ጠገዴ ተፈናቃይ አማራዎች ግን ማብራሪያ ሊሰጥ አልደፈረም።
የወያኔ አዲስ ጠቅላይ ሚኒስትር ታላቁ ወንድሜ ብሎ የሚጠራው የሱዳን አምባገነን መሪ ኦማር በሽር በከፍተኛ የፖለቲካና ኢኮኖሚ ቀውስ ውስጥ ገብቷል ተባለ። ወያኔ በሩን ከፍቶ መሬትም ሳይቀር የሰጠው በሽር ከኢትዮጵያ በሚያካሄደው የእርሻና የቀንድ ከብት ንግድ ከ6 ሚሊዮን ዶላር ያላነሰ ገቢ ያስገባል ሲባል ደቡብ ሱዳን በመገንጠሏና የዘይቱ ገቢ በመጥፋቱ የሱዳን ኢኮኖሚ ቁልቁል መውረዱ ሲነገር አመታት አልፈዋል ያሉ ክፍሎች ሱዳን በቻይና ብድር ተተብትባ የምትገኝ ሀገር ናት ብለዋል። በሽር ከግብጽም ከሻቢያም ጋር የተጋጨ ሲሆን በአሰላለፍ ደረጃ ደግሞ ከቱርክም ከነሳውዲም ጎን የቆመ ነው። በቅርቡ ለጠረ የመኑ የሳውዲ ስብስብ ለመርዳት 600 ተጨማሪ ጦር መላኩም ተዘግቧል። ለዲፕሎማቶች ደሞዝ ሳይከፍል 7 ወር አልፎታል፣ 13 ኤምባሲዎችም ተዘግተዋል በሚል የበሽርን ፖለቲካ የወቀሰው የሱዳን የውጭ ጉዳይ ሚኒስተር ከቦታው በበሽር መነሳቱ ሊታወቅ ችሏል። በመካከለኛ ምስራቅና በአፍሪካ ቀንድ ያለውን ንስቅልቅል የኃይል አሰላለፍ እየለወጠው ነው ያሉ ፖለቲካ ተንታኞች የአዲስ አበባው የውጭ ጉዳይ ሚኒስተር ኃላፊዎች ከችሎታ ማነስና ዘረኝነት ቅኝት የተነሳ ኢትዮጵያን አጋልጠዋል አስጠቅተዋል ብለዋል። በተያያዘ ዜና ደግሞ ስዩም መስፍን ወርቅነህ ገበየሁን ወደ ጎናሽ ቀንጥሮ አሁንም እንደ ውጭ ጉዳይ ሚኒስተርነት እየሰራ ነው ተብሏል። ወርቅነህ ገበየው ቅሬታ የለኝም ተግባብተን እየሰራነን ቢልም በአካባቢ ጉዳዮች ጥያቄዎች ሁሉ ሲዩም እንደ ሐላፊ እየሰራ ነው ሲሉ ታዛቢዎች ጠቁመዋል። የውጭ ጉዳይ ሚኒስተር ሳለ ችሎታ አልባውን ሲዩም መስፍንን እንዲረዱ የእንግሊዝ አዋቂዎች ተሰጥተውት ይጽፉለትና ያማክሩት የነበረ ሲሆን በቅርቡ ደግሞ በህዝብ ወጪ በሚካሄድ የጥናት ማዕከል ሐላፊ የሆኑ ኢትዮጵያውያን ከመጋረጃ በስተጀርባ ሁሉን ስራ እየሰሩለት ነው ተብሏል። ሲዩም መስፍን በጎንደር በጎጃም የተከፈከፈው ህዝባዊ አመጽ ጸረ ትግሬው ኢሃፓ ያስነሳው ነው ብሎ መውቀሱ አይዘነጋም።
ሰኞ ግንቦት 13 ቀን በአዲስ አበባ ከተማ ቦሌ ቡልቡላ አካባቢ አንድ ቦምብ መፈንዳቱ ተነገረ። ቦምቡን ያፈነዳው ማን መሆኑ ለጊዜው ያልታወቀ ሲሆን ፖሊሶች በጥርጣሬ የተወሰኑ ሰዎችን አስረው የወሰዱ መሆኑ ተነግሯል። አንድ ሴት ወደ ሆስፒታል ተወስዳለች ከሚል በስተቀር ስለደረሰው ጉዳት የደረሰ መረጃ የለም። በቤንች ማጂ ዞን የሚዛን ቴፒ ዩኒቨርሲቲ ተማሪዎች በአንዲት ሴት ተማሪ ላይ የተፈጸመውን የመድፈር ሙከራ በመቃወም የተቃውሞ ሰልፍና አመጽ ያካሄዱ መሆናቸው ታውቋል። ማክሰኞ ተቃውሞው ተስፋፍቶ ወደ ሚዛን ተፈሪ ከተማ መዛመቱና መብታችን ይከበር ማንነታችን ተደፍሯል በሚል መፈክር የታጀበና ወንድም ሴቶችም የተገኙበት የተቃውሞ ሰልፍ መካሄዱ ታውቋል። ያስቸኳይ ጊዜ አዋጁ በስራ ላይ ያለ የተቃውሞ ሰልፍ መካሄዱ የዜጎችን ብሶትና ብስጭት የደረሰበትን ደረጃ የሚያመለክት ሲሆን ይህ የተቃውሞ እንቅስቃሴ መልኩን ቀይሮ ሌሎች የፖለቲካ ጥያቄዎችን በማንሳት ሊስፋፋ ይችላል የሚለው ግምት የአካባቢው ባለስልጣኖች ስጋት ላይ የጣላቸው መሆኑ ታውቋል። በቡሩንዲ ለሚቀጥሉት 16 ዓመታት አሁን ያሉትን የሀገሪቱን ፕሬዝዳንት በስልጣን ሊያቆይ የሚችል የህግ ረቂቅ በውሳኔ ህዝብ 73% የሚሆነው የቡሩንዲ ህዝብ ደግፎ ጸድቋል በማለት የቡሩንዲ የምርጫ ኮሚሽን ሰኞ ይፋ መግለጫ ሰጥቷል። ለድምጽ የቀረበውን ረቂቅ የተቃወሙት ከመራጩ ዜጋ 19% የሚሆኑት ናቸው ተብሏል። የቡሩንዲ የተቃዋሚ ድርጅቶች ህብረት መሪ ባለፈው ሳምንት ቅዳሜ በሰጡት መግለጫ የተካሄደው ምርጫ ዴሞክራሲን ያልተከተለና በማስፈራራትና በግዴታ የተበከለ በመሆኑ አንቀበለውም ብለዋል። አንድ ሌላ በውጭ ያሉ የተቃዋሚ መሪ ደግሞ የምርጫውን ውጤት ለመቀበል የሚያስቸግር መሆኑን ገልጸው የሀገሪቱን ፕሬዝዳንት ከስልጣን ለማስወገድ ሌሎች ሙከራዎች መደረግ አለባቸው በማለት ያደረጉት ጥቆማ የእርስ በርስ ግጭቱን ሊያስፋፋ ይችላል ተብሏል። በሶማሌ ወደብ አካባቢ በፈረንጆቹ አቆጣጠር 2017 የነበረው የመርከብ ጠለፋ ከፈረንጆቹ 2016 ከፍ ያለ መሆኑን አንድ የዓለም አቀፍ የባህር ጉዳይ ተቋም ገለጸ። ባለፈው ዓመት የደረሰውን ጠለፋ በመገምገም ጠላፊዎቹ እቅድ ለማውጣት ራሳቸውን ለማደራጀትና እቅዱን ተግባራዊ ለማድረግ ከፍተኛ ችሎታ ያላቸው መሆኑን ለመገንዘብ ተችሏል በሚል ዘግቧል። በየመን እየተካሄደ ያለው የእርስ በርስ ጦርነት ለመርከብ ጠለፋ ምቹ ሁኔታን የፈጠረ ሲሆን በርካታ መርከቦች ሁኔታውን በመፍራት በዚያ አካባቢ ከመሰማራት መቆጠባቸው ተነግሯል። ሮበርት ሙጋቤን የተካው የዚምባብዌ መንግስት የቀድሞ የእንግሊዝ ቅኝ ግዛቶችን በአባልነት በያዘው ኮመንዌልዝ በተባለው ድርጅት ውስጥ እንደገና ለመግባት ማመልከቻ ማቅረቡና አባል አገሮች በሚቀጥለው አገራዊ ምርጫ ታዛቢዎች እንዲልኩ ድርጅቱ የጋበዘ መሆኑን ገልጿል። ዚምባብዌ ከነጻነቷ ጀምራ የኮመንዌልዝ አባል እንደነበረች ሲታወቅ ከአምስት ዓመት በፊት ሮበርት ሙጋቤ አገራቸው ኮመንዌልዝን ጥላ እንድትወጣ ማድረጋቸው ይታወቃል። አድማጮቻችን ለዛሬ ያጠናቀርነው ዜና በዚሁ ይጠናቀቃል።
መርሳትን ነው መርሳት። ትናንት ባይረሳ የትናንቱ በደል ማዘን ባልነበረ መድበንና ሞክሰ መርሳትን ነው መርሳት። ትናንት ባይረሳ ካህናት ማሰሩ ምዕመናኖችን ደብድቦ ማጎሩ ቤተ መቅደስ ሰላም በነበረች የካድሬ መፈንጫ መጫወቻ ባልሆነች መርሳትን ነው መርሳትን። ውድቀታችን ከትላንቱ ዛሬ አለመማራችን እንዲያ ባይሆንማ መወላገድ ባልነበረ የወያኔ ሴራ ከቶም ባልሰመረ። መርሳትን ችግራችን የወያኔን በደል ችላ ማለታችን። መርሳት ባይኖር ኖሮ ሁሉም ሰው ቢያስተው መስጊድ ውስጥ ባልገባ አዛር ሊያስተጓጉል። መርሳት ነው በሽታ መርሳትን ነው መርሳት። ወያኔን ለመጣል በጋራ መነሳት ባንረረሳ ኖሮ የትናንቱን በደል ባነሰነስን ነበር ጨው በሰው ቁስል። የጋዜጠኞች መታሰር፣ የታጋዮች መወገር፣ የአባቶች መገፍተር፣ የሲኖዶስ መደፈር፣ የሊቢያ ሰማዕታትን መምተር፣ የልጆችን እናት ለሶስት ሆኖ መድፈር፣ ኮዳ ሙሉ ውሃ ብልት ላይ ማንጠልጠል፣ አሊያ ካልሆነ ግን እዛው ቆርጦ መጣል። መርሳት ይቻል ይሆን? መርሳት ይቻል ይሆን? የእናቶች ለቅሶ ዋይታንና ሐዘን ወያኔ እንደማይበጅ ተገልጦ እያወቅን ከቶ ምን አመጣው ዛሬ መደለልን? መርሳትን ነው መርሳት። ለህዝባዊ መንግስት ዛሬ ነው መነሳት። ባንረሳ ኑሮ የኤርትራን መገንጠል ባልጠራን ነበር ዘር ዛሬም ለመታለል። ባንረሳ ኑሮ ሲሾም ኃይለ ማርያም በተረዳን ኑሮ ምንም እንዳይጠቅም ባልተታለልን ነበር ዛሬ ባብይ ዳግም። መርሳትን ነው መርሳት። የቀጣዩ ዘመን ቀጣይ ፖለቲካ ከተግባሩ ዜሮ የወሬ ሰበካ። መርሳትን ነው መርሳት። መርሳትን ነው ነው
ከሄዱማ ጥርግ ነው። ወያኔ አረመኔና ዘረኛ ነፍሰ ገዳይ ነው። ይህ አዲስ ዜና ወይም ግኝት አይደለም። ወያኔ ከዋናው ቁም ነገር እይታን ዘውሮ ወደ ከንቱና መለስተኛ ጉዳይ መውሰድ ይችልበታል። ይህን ታዝበናል። አሁንም ግን እየሰራለት ነው። ወያኔ ጭምብር ያበዛል። የመጀመሪያው ይሄዴን ከዚያም ኢህአዴግ የተባለው ነው። ዛሬ ደግሞ የራሱን ሌተና ኮሎኔል አዲስ ጠቅላይ ሚኒስትር በሚል አዲስ ጭምብል ደፍቷል። ይህን አለመገንዘብ ይጎዳል። ከሄዱማ ጥርግ ነው ይላል የአገራችን ሰው። ቁጭ ብሎ ስንብት ወጣው ቀረው ቧልት ጊዜ ካለፈበት የሚያምር አይደለም። ህዝባችን ማመጽ ከጀመረ ጀምሮ ለወያኔ ያስተላለፈው መልእክት ወግድ በቃህ፣ የወያኔ አገዛዝ ያክትም፣ ዘረኝነት ይጥፋ፣ ዴሞክራሲያዊ መንግስትን የሚያመጣ ሁሉን አቀፍ ሽግግር ሂደት ይጀመር ነው። ይህን ወሳኝ ግብ መርሳት ማስተላለፍ ትግሉ የሚፈቅድልን መቀናጣት ሊሆን አይችልም። ግባችን ፍላጎታችን ግልጽ ነውና ወያኔ ጭንብል እየቀየረ ትኩረታችንን ወደ ሌሎች መለስተኛ ጉዳዮች ሊቀይር ሲቃጣ አሁንም ወግድ ማለት መቻል አለብን። ህዝብ የጠየቀው ትግላችን ያተኮረው በስርዓት ለውጥና በወያኔ መወገድ እንጂ በወያኔ ጉልቻ ቀያሪነት አይደለም። ወያኔ የራሱን መልመልና የወንጀል አጋር አዲስ ቅብ ቀብቶና ከርቤ አጥሶበት የለውጥ ሐዋርያ መጣ ብሎ ሊሸጥልን እየሞከረ ነው። በትግል መቀጠል ላይ ሳይሆን በሹሙ ይዘት ላይ ሰጣ ገባው እንዲደራ አድርጓል። ወያኔ እንደ ስምንተኛው ሺ ሰው አበላሽ ሊባል የሚችል ነውና ብዙዎች በወያኔ ተታለው ይህን ሹም ሲያሞግሱ ወያኔ ከበስተጀርባ ሆኖ ድርጊቱን መቀጠሉን ማየት አቅቷቸው ይገኛል። አሁንም በአዋጅና ኮማንድ ፖስት ዜጎች ይታፈናሉ፣ ይሰቃያሉ። አሁንም አማራው በሰፊው እየተፈናቀለ ነው። አሁንም ግድያው ደርቷል። የ14 ዓመት ልጆች በአሰቃቂ መንገድ ይገደላሉ። እነስራቸው አግማሴ፣ መሰረት አሰፋ፣ እመቤት አበራ፣ አበራሽ በርታ፣ በለጣ መሃና በሺዎች የሚቆጠሩ እስረኞች በስቃይ ላይ ናቸው። አሁንም የነሻለቃ ጌታቸው፣ ሻለቃ አስራደ በየነ፣ ጸጋዬ ደብተራው፣ ስጦታው ሁሴን፣ ታምራት ግዛቸው፣ ሞት ባይኖር፣ ብርሃኑ እጅጉና መቶዎች ደብዛቸው እንደጠፋ ነው። አሁንም የሀገር ገንዘብና ንብረት በወያኔ እየተዘረፈ እና እየተጓጓዘ ነው። አሁንም ወሳኝ ስልጣን በወያኔዎች እጅ ነው። ወዘተ ወዘተ። ሰው መሳይ በሸንጎች ምንም እየፈየዱ አይደለም ብቻ ሳይሆን ምንም የረባ ነገር ሊሰሩም አቅሙም ችሎታውም ፍላጎቱም የላቸውም። አስመሳይ ተራማጆች፣ ሐሳዌ መሲህ የውሸት የህዝብ ወገኖችም ተብለው ነበር፣ ፈልተዋል። ዛሬ በባዕዳን በተለይም በሆነ እምነት ድጋፍ አገራችንን ይበልጥ ሊነጥቁን አሰብስፈዋል። የህዝብን ጥያቄዎች ለማዘናበል ባላቸው አቅም ሁሉ እየተራወጡ ነው። አጃቢዎቻቸው፣ ቀደም ብለንም የምናውቃቸው ወንጀለኞች፣ አድርባዮች፣ የለየላቸው የርጎ ዝንቦች ናቸው። ቢከፍቱት ተልባ ተለጣፊን ሾሞ ለውጥ ሊመጣ፣ ሌንጮን አቅፎ ለውጥ ሊመጣ፣ ሲያምራችሁ ይቅር፣ የሰቀቀን ቧልት ነው። ወያኔ መተንፈሻ ጊዜ እያገኘ ነው። ምንም ያደረገው ወይም የለቀቀው የቀየረው የለም። ከራሱ ሹም ጋር የተቃረነ አስመስሎ ማቅረቡ የሚጃጃለውን ክፍል አስተኝቶታል። ሹም ተብየውን ወያኔ ጠመደው፣ አባዱላ ሊገድለው ተነሳ፣ ሻጠሩት፣ ወዘተ ወሬ በራሱ በወያኔ ተጠንጥኖ እየተሰራላቸው ያለ መሆኑን አብዛኛው ዘግይቶም ቢሆን እየተረዳው ነው። የሹሙን ታሪክ ለምናውቀው ምን ቢዶሉቱ ለተረዳ ነው። መረጃ ላለን ደግሞ ነገር ዓለሙ ምስጢር ሳይሆን ግልጽ ነው። ነጌታቸው አሰፋ ዱለታ መነሻው መድረሻው ምስጢር አይደለም ለኛ። ክህደቱን መልምለው ሲያሰራጩትም በጠዋቱ ሰውየው የነሱ ቀጥረኛ ነው ያልነውን ያስታውሷል። የምናውቀውን ባናውቀምና እኛም እኮ በተስፋ ለመዋለል ሰለባ መሆን እንችል ነበር። ጊዜ ይሰጠው ላሉት እንዳናስረዳቸው ሳይውል ሳያድር ወር እንኳ ሳይሞላው ሹሙ መቀሌ ሄዶ ራሱን እንዲያጋልጥ አደረጉት። ሁለት ወር ሳይሞላው ደግሞ ልነክስ የታጨው ነኝ አለን። ዙረት በዙረት ሲከምርና ሁሉን አዋቂና ሃይማኖት ጠቀስ ዲስኩርስ ያበዛ ከቀን ወደ ቀን ማንነቱን እያጋለጠ መጣ። የህዝብን ጥያቄ ወደ ጎን ለማድረግና አልፎም የፈጸመ የሰማ መስሎ ለማጭበርበር የሚያደርገውንም ያጋለጥ ነው ሲሆን አላሳፈረንም። በቃላት ድርድራ ሊሸነግል ደፋ ቀና ይላል እንጂ በተግባር መስክ አልተገኘም። እስረኛ ፈታሁ አስፈታሁ በሀገር ውስጥም ሆነ በደጅ የተጠየቀው ደረጃ አለመሆኑም ተጋልጧል። ያልሰራውን ሰራ፣ ያላደረገውን አደረገ የሚሉለት አድርባዮችና ቀጥረኞች መኖራቸው ደግሞ ሐቁን አይሸፍነውም። ሹመት ሺህ ሞት የተባለው በሰውየው ላይ ይሰራል። የጽህፈት ቤቱ ኃላፊዎች፣ አማካሪዎችና ጉዳይ አስፈጻሚዎች፣ ቁልፍ ቦታን የያዙት፣ ኢኮኖሚውን የተቆጣጠሩት ሁሉም ወያኔዎች ናቸው። ይህን መገንዘብ የሚያቀታቸው የአይን ሳይሆን የአንጎል የህሊና መታወር ተጠቂዎች መሆናቸው የሚያጠራጥር አይደለም። የኢትዮጵያ ህዝብ ፍላጎት ወያኔ እንደገና ከሸኛቸው ወንጀለኞች ጋር እንዲታረቅ አይደለም። ወያኔ በወያኔ እንዲተካ አይደለም። ቋራን እንደሰጠው ጋምቤላንም እንዲያስረክብ አይደለም። ወልቃይት ጠገዴ ሰቆጣን ጸለምትን እንደተቀለለ እንዲቆይም አይደለም። በስልጣን እንዲቀጥል አይደለም። የህዝብ ፍላጎትና የወያኔ ጉልቻ ቅየራ ሆድና ጀርባ ናቸው። ወጡ ለ28 ዓመት ከጎረና ወጥሬቱን ማባረር የግድ ነው። ማለትም ወያኔ መወገድ አለበት። ጥርግ ጥርግርግ ብሎ 28 ዓመት ዘረኝነትና ጭፍጨፋ በቃ። 28 ዓመት ግፍና ብዝበዛ በቃ። የሚታረቅ የሚስተካከል የለም። ተጠርጎ ተጠራርጎ ወያኔ ከሀገራችን መጥፋት አለበት። አገዛዙ መውደም አለበት። ከዚህ ሌላ ምንም አማራጭ የለም። ማስተጋሻ ወይም አቅጣጫ ማስቀየሪያ ቦይ ቢቀደድም ተለጣፊ ቢሾምም መገስገስ የተያዘው ጎርፍ በረድ ያለ ቢመስልም ጠንክሮ ከፊቱ ያለውን ሁሉ ጠርጎ ጠራርጎ መውሰዱ አይቀሬ ነው። በመሃል ራሳቸውን የሚያጋልጡና የህዝብን ቁጣ ለሚያገኙት ይብላይ ማለት ይቻላል። የወያኔ ውድቀት አይቀርምና ቀደም እንዳልነው አወዳደቁ የማያምር መሆኑ ግልጽ ቢሆንም ምን ያህል አስከፊ እንደሚሆን ወሳኙ ራሱ ወያኔና ደጋፊዎቹ ናቸው። ከመጣው ጥፋትና ውድቀት ደግሞ ሻቢያም ሆነ ሌላ ማንም አያድነውም። የህዝብን ቁጣ ማንም አይገታውም። ለመክታት የተደቀነው የሹም ጋሬታ ሳይውል ሳያድር ተጋልጧልና እኛም ባለን አቅም ሁሉ የተጠነሰሰውን የወያኔ መሰሪ ተንኮል ማጋለጣችንና መታገላችን የሚቀር አይደለም። ሳናትን በግፍ በጭካኔ ተልትሎና ቆርጦ ከመገደል አገዛዝ ጋር የሞት ሽረት ግብግብ እንጂ ባጭር የሚቀጭ ቅራኔ ሊኖረን አይችልም። ለዚህም ነው ትግላችን የሚቆመው ወያኔ ሲወድም ጥርግ ጥርግርግ ብሎ ሲሄድ ሲወገድ ሲጠፋ ነው ብለን ቅንጣትን ብትሆን ለሰኮንድም ቢሆን ክህደትና ድርባይነትን የማናስተናግደው። ጸረ ወያኔ ትግላችን ተፋፍሞ ይቀጥል። ለወያኔ ውድቀት በጋራ ጸንተን እንታገል።
ለፖለቲካ ትግልና ህዝባዊ አመጽ ፈለገ መንገድ በዛሬቱ ኢትዮጵያ። ዛሬ ከዘረኛና ጎሰኛው የውያኔ ገዢ ቡድን ጋር የሚደረገው የፖለቲካ ትግል በወለገብ መልኩ ከሀገር ህልውና ጋር የተሳሰረ መተሳሰርም ያለበት ህዝባዊ አመጽ ነው። የጠራ የፖለቲካ ራይና ህዝባዊ አመጽ የተሳሰሩ የአንድ አካል ሁለት ገጽታዎች ናቸው። የሀገር ህልውና ጥያቄ ውስጥ በገባበት ሁኔታ ህዝብ በአጠቃላይ ሲበደል፣ ፍትህና ርትዕ ደብዛቸው ሲጠፋ፣ ሰብአዊ ሆነ ዲሞክራሲያዊ መብቶች የውሃ ሽታ ሲሆኑ፣ ትግሉ የፖለቲካ ትግል ብቻ ሳይሆን የትንሣኤ ህሊናም ትግል መሆኑን መገንዘብ የዜጎች ሁሉ ግዴታም ነው። ለፖለቲካ ትግልና የሞራል ጥያቄዎች ተለያይተው የሚቆሙ ሳይሆን እጅጉን የተያያዙና የተሳሰሩ ናቸው። ከራሳችን ከህሊናችን ጋር የምንኖርና ለህሊናችን ከቆምን ትክክለኛ ያልሆኑ ነገሮችን ያለመቀበል ግዴታ ይኖርብናል። ይህ ብቻ አይደለም፣ በአጠቃላይ የህዝብና የሀገር ህልውና ሲደፈር ተመልካች ሆኖ መፈረጅ አሊያም ሁኔታው እንዲባባስ በተቃራኒው ጎራ መንጎድ የህሊና ብቃት መጥፋቱን አመልካች ነው። መጥፎ አገዛዞች በአጠቃላይ እንደ ወያኔ ዘረኛና ጎጠኛ ጸረ ኢትዮጵያ ቡድን በተለይ ከህሊና ጋር ለመኖር የሚያስችሉትን ባህላዊና ፖለቲካዊ እሴቶችን ሁሉ ያጠፋል። ህዝብን እንደ ህዝብ የሚያስተሳስሩትን አስተሳስረውም ያኖሩትን መልከ ብዙ ታሪካዊና ባህላዊ ጸጋዎች ሁሉ እንዲጠፉ ይጥራሉ። በተቃራኒው ጥላቻ እንዲስፋፋ፣ ክቡር ህዝባዊ ባህል እንዲረክስ፣ በሽታ እንዲስፋፋ፣ ዜጋ ከቦታው እንዲፈናቀል፣ ሰው በሀገሩ እንደ ልብ ተዛውሮ እንዳይሰራና እንዳይኖር ቀን ከሌሊት ይሰራሉ። የወያኔ አፋኝና ዘረኛ ቡድን ራሱ ከፈለፈላቸው እሱን መሰል ጽንፈኞች ጋር በህዝብና በሀገር ላይ እያካሄዱ ያለው ረፍት የለሽ ዘመቻም ይህንኑ መሰረት ያደረገ ነው። ይህ ስለሆነም ዛሬ እየተካሄደ ያለው የፖለቲካ ትግል እነዚህን እሴቶች ሁሉ እንዳይጠፉ የማድረግና የማሳደግም ትግል ነው የምንለው። ዛሬ ወያኔ በሀገር ደረጃ እያስፋፋ ያለው የህሊና ውድቀትንና ዝቅጠትን ጭምር ነው። ተጠያቂነት የሚለው ቃል ከፖለቲካው መድረክ ጠፍቷል። አንደኛው ወንጀለኛ በሌላው እየተተካ መሄዱም አገዛዙ ከላይ እስከታች በሙስና መዘፈቁም ይህንኑ የህሊና ዝቅጠትን አመልካች ነው። የፖለቲካው ትግልና ህዝባዊ አመጽ ያላቸውን የጠበቀ ግንኙነት ስናወሳ የዲሞክራሲ ስርዓት ለህዝባችን አስፈላጊነትን፣ የሰብአዊ መብት መከበርን፣ የህዝብን በፍትህና ርትዕ ፊት እኩልነት መቀበልን፣ ስለ ኢኮኖሚያዊ ሁኔታ መግለጫው የህዝብ ተጨባጭ አኗኗር መሰረት መሆኑን ስንናገርና መረሳት የሌለበት ትልቁ ቁም ነገር ሀገር የሚለው እውነት ነው። በበሰለ ፖለቲካዊ ቋንቋም ስለ ህዝብ ስናወሳ ሀገር የሚለው ቃል እምብርት ነው። የሀገርን ህልውናና ሉዓላዊነት ባልተቀበለ አስረሽ ምጩ የጥበትና የዘረኝነት ፖለቲካ በጎ ጸጋዎች ሁሉ የሚገኙ አይሆኑም። ሀገርና ህዝብን በተለያየ ኮሮጆ ከቶ ስለ ህዝብ መብት፣ ስለ ዲሞክራሲ ማውሳት የሚሞከር አይደለም። የምናወሳው የምንታገለው ስለ ህዋ ወይም ስለ ጠፈር ሳይሆን በተጨባጭ ስቃይን እየተቀበለ ስላለው ዜጋና ኢትዮጵያዊው ህዝብ ነው። ወያኔ ቀዳሚ ጠላት መሆኑ ግልጽ ቢሆንም ከኢትዮጵያ ታሪካዊ ጠላቶች ጋር ቆሞ ወይም የወያኔን የዘርና የጎሳ ፖለቲካ ተከትሎ ለህዝብ ችግሮች መፍትሄ እናመጣለን ማለት ከምህረቱ ስቃዩን የሚያጠነክር ጉዞ ነው። ምን ነገር ያለበት እውነት ለዘመናት ስቃይና ደስታን በጋራ ተካፍሎ ታሪክና ባህል ፈጥሮ በጋራ ስለኖረው ህዝባችን ነው። የችግሮቹ ሁሉ መፍትሄም የጋራ እንቅስቃሴና ህዝባዊ አመጽ መሆኑን የካቲት አስተምሯል፣ መስክሯል። ይህንን ሀቅ ለመረዳት የባዕዳንን ቤተ መጻሕፍት ማሰስ አያሻንም። ወያኔን እንቃወማለን የማለት ዋነኛ መግለጫ ኢትዮጵያዊነትን አጥብቆ ከመያዝ ጋር የተሳሰረ ነው። ከሻቢያም ጓሮ ይሁን ከምዕራባውያኑ ጓዳ ለኢትዮጵያ ህዝብ ችግር መፍትሄ መሻት አገልጋይነታችን ለማን ጥቅም እንደሆነ ጠቋሚ ነው። ስለዚህ ከበርካታ ወቅታዊ መፈክሮች አንደኛውና ዋነኛው የሚለው መሆን አለበት። ዛሬ ያለንበት ሁኔታ ህዝባዊ አመጽን ተግባራዊ ማድረግ ነው። የሞን አለበት የምንልከውን ደግሞ የህዝባዊ አመጽን ባሪያት መመርመር ሊታለፍ የማይችል ግዴታ ነው። ነዚህን ባሪያት ከሞላ ጎደል سنናስቀምጥ ሀ ህዝባዊ አመጽ እርሾ ያስፈልጋል፣ ለህዝባዊ አመጽ የሚያስተሳስር ቋንቋ ያሻዋል ህዝብን ከህዝብ የሚያግባባ፣ አመሩሃ ህዝባዊ አመጽ አቀጣጣይ ችቦ ያስፈልጋል፣ መ ህዝባዊ አመጽን ከጽንፈኝነትና ከጥበት መጠበቅ ግድላል፣ ሰ ህዝባዊ አመጽን ከአካባቢም ሆነ ዓለም አቀፍ ኃይሎች ተጽዕኖ ጣልቃ ገብነት መጠበቅ የግድ ነው፣ ረ ይሆኖ ግን የህዝባዊ አመጽን በተናጠል ወይም ህዝባዊ የፖለቲካ ትግል በአጠቃላይ ጠላትን ጠንቅቆ ከነ ዓለማው ጭምር በማወቅ ላይ ይመሰረታል። የኢትዮጵያ ህዝብ ዋነኛ ጠላት ስልጣን ላይ ያለው ዘረኛና ጎጠኛ ቡድን መሆኑን ዛሬ በሆድና ጥቅማ ጥቅም ከተገዛው ክፍል የባዳን ተልኮ ከተሸከመው አስመሳይ ተቋሚ በቀር ሊከራከር የሚችል ዜጋ የለም። ወያኔ ተቀዳሚና ዋነኛ ጠላት ነው ካልን ደግሞ የሀገርና የህዝብን ጠላት አጥብቆ መጥላት እንጂ እየጠሉ መውደድ አለመቻሉን መገንዘቡ የግድ ይሆናል። ይህ እየተካሄደ ያለው የፖለቲካ ትግል በአንድ በኩል የህሊና ተጠያቂነት ብቃት ባላቸውና የህሊና ዝቅጠት ውስጥ በተነከሩ መሃል የሚካሄድም ትግል ስለሆነ አጠቃላይ ትግሉ የህሊና ትንሳኤ ትግል መሆን መዘንጋት የለበትም። በፖለቲካው ትግል ቋንቋ፣ ስልትና ታክቲክ ዓላማን ከግብ ለማድረስ ያስችላሉ ተብለው የተነደፉ እንደ ትግል መሳሪያነትና እንደ ተጨባጭ ሁኔታው አስገዳጅነትም ሊያገለግሉ የሚችሉ ፖለቲካዊ አቋሞች ናቸው። ለምሳሌ የዲሞክራሲ ስርዓት በአንጻራዊነት ደረጃ ሰፍኖባቸዋል በሚባልባቸው የምዕራብ አውሮፓ ሀገሮች በህዝባዊ አመጽ አማካኝነት መንግስትን መለወጥ ግዴታ አይደለም። በሰላማዊ መንገድ ህዝብ መንግስትን በራሱ ድምጽ መለወጥ ስለሚችል አመጽ አስፈላጊ አይሆንም። በዘረኛ ጎጠኛ የወያኔ ቡድን እየተረገጠ ለሚገዛው የኢትዮጵያ ህዝብ ግን የተቀናጀና የተቀነባበረ ህዝባዊ አመጽ ሊታለፍ የማይችል ሁነኛ የትግል መሳሪያ ነው። የፖለቲካ ዓላማ ግን ግብን አመልካች፣ የትግሉን አንጻራዊ መዳረሻ ወይም የትግሉን ግብ ገላጭ ነው። አንድ የፖለቲካ ዓላማ ሲነደፍ ሁልጊዜም መነሻው ወይም ተመርኩዞት የሚቆመው የህብረተሰብን አጠቃላይ እድገት ቆልፎ በያዙት አበይት ችግሮች ላይ ነው። ለምሳሌ በሀገራችን ሁኔታ መሬት ላራሹ፣ የዲሞክራሲ ጥያቄ ካለገደብ፣ ህዝባዊ መንግስት፣ የፍትህና ርትህ መከበር፣ የሰብአዊ መብት መሟላት፣ የሴቶች ሁለገብ መብት መከበር፣ በነጻ የመደራጀት መብት፣ የሃይማኖቶች እኩልነት መከበር ወዘተ ናቸው። አንድ ህዝባዊ የሆነ የፖለቲካ ድርጅት የትግል ኢላማዎቼ ነዚናቸው ብሎ የሚነሳው እንዲሁ በዘፈቀደ ሳይሆን የህብረተሰቡን ሁኔታ ከነችግሮቹ በቂ ጥናት አድርጎ አመርቂ ግንዛቤ ከፈጠረ በኋላ ነው። የትግሉ ዓላማ ተብሎ የተወሰዱ መተክሎች የሚለዋወጡ የሚጣሉና የሚሻሻሉም አይደሉም። በየአቅጣጫው የተነሱት ከላይ የተዘረዘሩት ችግሮች መሰረታዊነት እስካልተፈቱ ድረስ በቀጣይነት በትግሉ ዓላማነት የሚኖሩ ናቸው። አንድ የፖለቲካ ድርጅት ነኝ የሚል የትግል ዓላማዎቹ ችግሮቹ በመሰረታዊነት ሳይፈቱ የሚለቅ ወይም የሚቀየር ከሆነ አለም ዓላማዎቹን በሰነድነት አስቀምጦ በተግባራዊ እንቅስቃሴው አራምባና ቆቦ የሚረግጥ ከሆነ ህዝባዊና ሀገራዊ ተልእኮ እንደሌለው ተጨባጭ ማስረጃ ናቸው። የድርጅቶችም ሁነኛ መለኪያ የያዙት ዓላማና ከዚህ ተያይዞ ያለ እንቅስቃሴያቸውን መመርመር የሚባለው ለዚህ ነው። የትግል ስልትና ታክቲክ ብለን የምንገልጸው ግን ከዚህ ለየት ባለ መንገድ የሚታይ ነው። የትግል ስልትና ታክቲክ የትግሉ ዓላማ እንዳለ ሆኖ በትግል ሂደት ውስጥ የተወሰኑ መሸጋሸጎች አለም መጠነኛ ለውጦች የተከሰቱ ከሆነ ስልትና ታክቲክ ለዛ የተሸጋሸገ ወይም የተለወጠ ሁኔታ ሊያገለግሉ በሚችል ደረጃ መለወጥ ይቻላል። ይህ ሊሆን የሚችለው ወደ ዋናው ዓላማ መዳረሻ ሁኔታዎችን ያመቻቻል ያፋጥናል ተብሎ ከታመነበት ተጨባጭ ሁኔታውም ያንኑ አመልካች ከሆነ ማለት ነው። የትግሉ ዓላማ ግን የዓላማው መሰረትና መነሻ የሆኑት ሀገራዊና ህዝባዊ ችግሮች እስካልተፈቱ ድረስ ሊለወጡ አለመቻላቸውን መረዳት በጣም ጠቃሚ ነው። የትግሉ ዓላማ ግቡን እስኪመታ ህብረተሰባዊ ችግሮች እስኪፈቱ ውጣ ውረዶች ይኖራሉ፣ መስዋዕትነት ይከፈላል፣ ጠላት በርካታ መሰናክሎችን ይፈጥራል ወዘተ መልሱ አዎን ነው። የታጋዮች ግዴታስ በዚህ መሰል ሂደት ውስጥ ምን መሆን ይኖርበታል? አዎ በትግል ውስጥ ዘርፈ ብዙ ችግሮች ይከሰታሉ፣ ውጣ ውረዶችም የበዙ ሊሆኑ ይችላሉ። ነገር ግን የህዝብ መሰረታዊ ችግሮች እስካልተፈቱ የትግሉ ዓላማ ግቡን እስኪመታ እኛም አለን። ህይወታችንም ለትግሉ ለህዝባችንና ለሀገራችን ነው የሚለው ብቻ ነው። የቀደመው ለትግሉ ነው ህይወቴን መዝሙር እየዘመሩ ለሀገርና ለህዝብ ፍቅር የተሰው ጓዶች ያወረሱን የታሪክ ቅርስም ይህንን ሁኔታ አመላካች ነው። የነሱም የጀግንነት ዓላማ አንግቦ ወያኔን ከነግሳንግሱ ከስልጣን ማሰናበት ወደ ከርሰ መቃብሩ ማውረድ ግዴታና ኃላፊነት ዛሬ ያለው ትውልድ ተልእኮ ነው። በአጠቃላይ መልኩ የትግል ስልት ስትራቴጂ ይህንን መንገድ መርጣለው ወይም አልመርጠውም በሚል ዘይቤ ድርጅቶች በዘፈቀደ የሚመርጡት ጉዳይ ሆኖ መወሰድ የለበትም። አንድ በቅድሚያ የሚወሰደው ስልትና ታክቲክ የትግሉ ዓላማ ለማራመድ ይረዳል ወይስ ይጎዳል የሚለው መሰረታዊ ጥያቄ በአግባብ መመለስ አለበት። ሁለት በስልጣን ላይ ያለው ጸረ ህዝብና ጸረ ኢትዮጵያ ቡድን ባህሪ ተፈጥሮና ዓላማ መርምሮ ማወቅና መገንዘብ ይጠይቃል። ከዚህ በተጨማሪም ትግሉን የሚረዱ ወይም ሊጎዱ የሚችሉ ተቋሞች የስለላና ወታደራዊ መዋቅሮች፣ የገንዘብና የትራንስፖርት የምርጫ ቦርድ ወዘተ በማን ቁጥጥር ስር እንዳሉ መገንዘብ ወሳኝነት ይኖረዋል። 3 የትግሉን ዓላማ ከግብ የማድረስ ጥያቄ የዚህ ዘረኛ ሀገር አጥፊ ቡድን ዓላማ በማወቅ ብቻ የሚወሰን አይደለም። ከአካባቢ ሀገሮችና ከውጭ ኃይሎች ጋር ያለውን ግንኙነትና ትስስር በሚገባ በመመርመር የትግሉ አጋር ሊሆኑ የሚችሉትን ጠንቅቆ ማወቅ ጠላት ሆነው ሊቆሙ የሚችሉትን ማራቅን ሁሉ ያካትታል። ይህ ለአካባቢ ሀገሮችና ለውጭ ኃይሎች ብቻ የምንጠቀምበት መለኪያ አለመሆኑ በአግባብ ሊታወቅ ይገባል። በአገር ቤትም ህዝብን የሚከፋፍል ጽንፈኛ መንገድ የሚከተሉ የመገንጠል ጥያቄን እንደ መፍትሄ የሙጥኝ ያሉ ወያኔ የፈለፈላቸው ጸረ ህዝብ ተለጣፊዎች ከሻቢያ በመተባበር መብትና ዲሞክራሲ እናላብሳለን ባዮች ወዘተ በትግሉ ሂደት በወንፊ ተጣርተው መወገድ ይኖርባቸዋል። ኢህአፓ የሀገሪቷን ተጨባጭ ሁኔታ አጢኖ በስልጣን ላይ ያለውን ዘረኛና ጎጠኛ ቡድን ዓላማና ተልእኮ አገናዝቦ የህዝባችንን የስቃይና የሰቆቃ ዕድሜ ለማሳጠር ሁለገብ የትግል ስልት በመጠቀም ህዝባችንን ሀገር አቀፍ ለሆነ ህዝባዊ አመጽ ማዘጋጀት አማራጭ የሌለው ወቅታዊ የትግል ስልት መሆኑን በይፋ ገልጿል። ህብረት ከማን ጋር ለሚለው ጥያቄም ህብረት የህዝብን አንድነትና ዲሞክራሲያዊ እኩልነት መሰረት አድርገው ለኢትዮጵያ ሀገራዊ ሉዓላዊነት ከሚታገሉ ኃይሎች ጋር ብቻ መሆን እንዳለበት ገልጾ ይፋ መግለጫም አውጥቷል፣ እምነቱንም አንጸባርቋል። ይህን መሰረት ያደረገ ህብረትም በአገር ቤት በተጨባጩ የትግል ሜዳ ተጨባጭ ህልውና ካላቸው ድርጅቶች ጋር መሆን እንዳለበትም አስምሮበታል። ሁለገብ የትግል ስልት የሚለውን ወቅታዊ የትግል ዘይቤ ሆነ አገር አቀፍ የተደራጀና የተቀናጀ ህዝባዊ አመጽ የሚሉትን የትግል መርሆች ወደ ኢትዮጵያ የፖለቲካ መድረክ ያስገባቸው ገና ከጅምሩ ኢሃፓ ነው። ዛሬ ዝብርቅርቅ ባለው የኢትዮጵያ ፖለቲካ ተቋሚ ነን የሚሉ ይህንን መፈክር አንግበናል ሲሉን እየሰማን ነው። ካለ ካርበን ኮፒ በማድረጋቸው የምንቆጭ ባይሆንም አቋማቸውን ተለኳቸውን ለመመርመር ግን እንገደዳለን። ዘረኛውንና ጎሰኛውን ወያኔን በናቅፋ ፈጥሮ በደደቢት አሳድጎ ኢትዮጵያን ለመከራ የዳረገውን የኢትዮጵያ መሰረታዊ ጠላት ሻቢያን እያሞገሱ ሁለገብ ትግል ሲሉን ለባዳን ኃይሎች መሳሪያ በመሆን ከወያኔ ወግነው ኢትዮጵያን እየወጉ እንደገቡና በወያኔም ተሹመው እንደነበር እያወቀን በ1997 ምርጫም ሰርገው በመግባት ቅንጅትን አፈራርሰው የዘታቸውን ሳይሆን ቅርጻቸውን ለዋውጣው ብቅ ማለታቸውን ህዝባችን ያወቀው ኤርትራ ነጻ ወጣች ኢትዮጵያም ወደ በለሽ ሆነች ሲባል የወያኔ መልእክተኛ በመሆን ለሻቢያው ኢሳያስ አፈወርቄ እንኳን ደስ ያለን ብለው እቅፍ አበባ ሲያበረክቱ በሻቢያ ቴሌቪዥን ባይናችን የተመለከትነው ከህሊናችን ሳይፋቅ እየቆረቆረን ሳለ ዛሬ ሁለገብ ትግል ሲሉን እንድንቀበል ይታሰብ ይሆን? በዋናነት ግንዛቤ ማግኘት ያለበት ትልቁ ቁም ነገር አንድ ሀገራዊ ህዝባዊ የሆነ ድርጅት ትኩረቱን ማድረግ ያለበት ከህዝብ መገናኘት የሚለው ነው። ወያኔም ሆነ ሌሎችም አምባገነን ስርዓቶች ቀዳሚ ጥረታቸውና ፍራቻቸው ይህን መሰሉ ድርጅትና ህዝብ እንዳይገናኙ ነው። ይህን የመሰለ ክቡር ህዝባዊ አላማና ተልእኮ የተሸከመ ድርጅት ህዝብን ካገኘ ህዝብ ይወያያል፣ በእቅድ ይደራጃል። የጎሰኛውና ጸረ ኢትዮጵያዊው የወያኔ ቡድን ውሸቱ ጭምር ለምን አላማ እንደሆነ ተጠርጥሮ ይወጣል። የከተማው ነዋሪ ከገጠሩ፣ የደጋው ከቆላው፣ ሰራተኛው ከወርሳደሩ፣ አባዎች ከወጣቶች፣ ሴቶች ከወንዶች በሀገራዊ ጉዳዮች ላይ ይወያያሉ፣ ይመክራሉ። በሐሳብና በአላማ ጭምር ይተሳሰራሉ። ይህን መሰሉ ሁኔታ እያደገ መምጣት የፖለቲካ ኃይል ሚዛንን እያዛባ ህዝብ በያቅጣጫው አልገዛም አልንበረከክም ስሜት እያጎለበተ ለተቀናጀ ሀገራዊ ህዝባዊ አመጽ ድልዳል ይፈጥራል። ህዝብን ባለሙሉ መብት ለማድረግ የሚጓዝ የፖለቲካ ድርጅት ረጅሙ ጉዞ ብዙ ውጣ ውረድ እንዳለው ያውቃል። በዚህ መሰሉ እልህ አስጨራሽ ጉዞ ውስጥ ወደ ህብረት መግባት ያለባቸው ድርጅቶች ሁሉ ረጅሙ ጉዞ የሚዘልቁ ናቸው ማለት ግን አይቻልም። ዋናው ቁም ነገር በትግሉ መሰረታዊ አላማዎች ላይ የማያጠራጥር አቋምና መግባባት መኖር ነው። ለምሳሌ በህዝብ አንድነትና ዲሞክራሲያዊ እኩልነት ላይ የተመሰረተን ሀገራዊ አንድነት መቀበል ወያኔ ግንባር ቀደም ጠላት መሆኑን አውቆ እሱን ማስወገድ ላይ የጠራ አቋም የባዳን ተልኮና ፍላጎት አስፈጻሚነትን እንትፍ አርጎ መጥፋት ይጠይቃል። በአጠቃላይ ስለ ፖለቲካ ትግልና ስልት ስናነሳ፣ ስለ ውድ አገራችን መደፈርና ስለ ህዝባችን ስቃይና ሰቆቃ ስንናገር የማናልፈው ወጣቱ ትውልድን ነው። ወጣቱ ትውልድ አገር ተረካቢ ነው ስንል ደግሞ ወጣቱ ያለበትን ሁኔታ ማጥናት መመርመር ግዴታ ነው። ወጣቱ የአገሪቱ ዋነኛ እሴት ነው ቢባል ማጋነን አይሆንም። ዘረኛው የወያኔ ቡድን ገና የፖለቲካ ስልጣን በእጁ ካረገበት ጊዜ ጀምሮ በወጣቱ ትውልድ ላይ የፈጸመው በደልና ግፍ መስፈርት የማይገኝለት ነው። ወጣት ሰራተኛ፣ ወጣት ተማሪ፣ ወጣት አርሶ አደር፣ ወጣት ሴቶች በግፍ ለስደት ሲቃ ተዳርገዋል። ለክፉ ስራ አጥነትና አልባሌ ባህል ተጋልጧል። ገሚሶቹ በግዴታና በወያኔ የዘር ፖለቲካ ኮታ ወደ ውትድርና እየተወሰዱ ወደ ሶማሌ፣ ሱዳን፣ ሌሎችም ስፍራዎች እየተላኩ አንገታቸው እየተቀላ ወደ ህንድ ውቅያኖስ በየበረሃውም ተጥለዋል። ወያኔ በነሱ እልቂትና ስቃይ በብዙ ሚሊዮን የሚቆጠር የትርፍ ትርፍ አካብቶባቸዋል። ወያኔ በፈጠረው የዘርና የጎጥ ፖለቲካ ወጣቱ በአገሩ የተለያየ ክፍል እየተዘዋወረ የሥራ ዕድል እንዳያገኝ ተደርጓል። የለተለት ኑሮን ማሸነፍ ባልቻለበት ሁኔታ 1-5-7 በሚል የጭቆና ሰንሰለት አስተሳስሮ በገዛ እናትና አባቱ እትና ወንድሞቹ በሰፈሩ ነዋሪ ጭምር የወያኔ ጆሮ ጠቢ ሆኖ እንዲያገለግል ግዴታ ተጥሎበታል። አገር መረከብ የማይችል የመግባቢያ ቋንቋ ያጣ በፍላጎትና በአላማ ያልተሳሰረ በህሊናዊ አመለካከቱ ያልዳበረ ወጣት በመፍጠር አገር ተረካቢ ትውልድ እንዲጠፋ ማድረግ የወያኔ መሰረታዊ አላማ ከሆኑት አንደኛው ሴራ ነው። ዛሬ ባለንበት የግፍ ዘመን ወጣቱ ሰው ማን ነው የሚለው ጥያቄ በሚገባ ታይቶ ሞት ለወያኔ እንብኝ ለሀገሬ የሚል ንቃተ ህሊናው የዳበረ ወጣት ትውልድ የወያኔን ቀብር ማጣደፍ አለበት። በፋሽስቶች የጨነገፈውና የ66 ዓመተ ምህረት ህዝባዊ አብዮት በዚህ አቋያ የተወው ምስክርነት በቀላሉ የሚገመት አይደለም። ይህን አስመልክቶ
ወጣቱ ምን ይላል? ወጣቱ ሰው ማን ነው? በድሜ ገና ለጋ አዲስ ሁሉ የሚያምረው በጨለማም ይጓዝ ብርሃንን ያላየው ግራቀኙን ሳያይ የሚንከራተተው የጋቱትን ሁሉ የሚመገምገው ህይወትና ደሙን የወያኔ አገዛዝ የትም የሚያስረጨው አረ ለመሆኑ ወጣቱ ምን ይላል? ወጣቱስ ሰው ማን ነው? ፖለቲካ ሳት ነው የሚል ከንቱ ቋንቋን ፍልስፍና አድርጎ በየቡና ቤቱ የሚንዘባን ነው የቦይ ውሃ ሆኖ የትም የሚፈሰው በወያኔ ሥራ ተቀይዶ ያለው አረ ለመሆኑ ወጣቱ ምን ይላል? ወጣቱስ ሰው ማን ነው? ወይስ ህዝብ አገሬን ብሎ ሰከን ባለ አእምሮ አማትሮ የሚያየው ሲያጠቡም የሚያሰፋ ሲያላሉም የሚወጥር በጨለማም ቆሞ ሐሰት እርሜ ብሎ እውነት የሚናገር ሰላምን ለማምጣት ብርሃንን ለማየት እጅግ የሚጓጓ ካለፈው ለመማር ለማወቅ የሚጥር ወጣቱ ምን ይላል? ወጣቱስ የቱ ነው? ህዝቡን ኃይሌ ብሎ ውስጥ ለውስጥ የሚነድ በጅማይጨበጥ የሚያቃጠል እሳት የበፊተኛው ነው ወይስ የኋለኛው? የትኛው ነው ወጣት? በድሜው ገና ለጋ አዲስ አፍቃሪ ነው ወይስ ከዚህ ተልቆ ወጣት የሚለው ቃል ሌላ ትርጉም አለው? ገና ከጅምሩ ቃል ኪዳን የገባች ቃሏን ለመጠበቅ አገር ለመታደግ ህዝብና አገሯን ከመብት አስተሳስራ ቁልቁለት ዳገቱን ሳትንበረከከው በድፍረት ይወጣች ዛሬም ጸንታ ያለች ባለፈው ትግልም ህይወት የነበረች የጽናት መሰረት ትግል ያስተማረች እችናት ወጣቷ ወይስ ሌላኛዋ? ለወያኔ ሴራ ራሷን የሰጠች በወርቅ ተሽቆጥቁጣ ውስኪ እየተራጨች ላልባሌ ባህል በወያኔ ግቢ የወሲብ ያደረች
የካቲቱን ራይ የተላበሰና ተደራጅቶ የቆመ ወጣት ትውልድ ዛሬም እውን መሆን አለበት።
Thank you. ይኑሩብን እንጂ።
እንዴ? አረ ጨፍሩብን።
የዝንቷን አትፈርሶ ሆዱ ተወድሶ የእያንዳንዳችን ቤት ተሞልቶ በለቅሶ የአማራ ኦሮሞ የጋምቤላ ኡጋዴ የአፋር ሀዲያ የሙርሲ ሶማሌ የሌላም እናት ጥቁር ለብሳ ኢትዮጵያ ሀገራችን በእናንተ ጭካኔ በንጹሃኖች ደም ከርፍታ በስብሳ ጨፍሩብን እንጂ ምክንያት ደርድራችሁ የህዝባችን ደም እየጨለጣችሁ እናንተ ናርገኝ ቀንና ሰዓቱ ተገጣጥሞ ሲገኝ በኢትዮጵያችን ምድር ጧት ወጥቶ ማታ እስከሚመለሱ ሲሰነባበቱ ህፃና ወጣቱ ደግሞ ማዛውንቱ ወያኔ ከመባል አምላክ ይጠብቀን ሆኗል ምርቃቱ ጨፍሩብን አረ እናንተ ወያኔ ታት የግፈኞች ቁንጮ የገዢ ባለጌ የሙስና ዋሻ መረን ለቀቅ ዋልጌ እንደናንተ ጭካኝ ባለንበት ዓለም ካኒስ ሚዝና ሞሶሎኒ ስለር አቋያችሁ የለም ሰው እንደቲማቲም ስትጨፈልቁ እንብኛለን ሁላ በቁሙ ስታንቁ ነፍስ እንደሙዝ ልጣሽ ስታሽቀነጥሩ ሞትንም ተላመን ሬሳንም መቅጠሩ እናንተ ናርገኝ ቀንና ሰዓቱ ተገጣጥሞ ሲገኝ አሁንኛና ለጻለ እናንተ ጨፍሩ ግድ የለም ጨፍሩ ደረብረብ አርጋችሁ የህዝባችን እንደም እየጨለጣችሁ እኛስ ከመናቆ በኢትዮጵያው ወግ በኢትዮጵያው ባህል እህት ወንድም ሲሞት እናት አባት ሲሞት አገር ጥቁር ስትለብ ሰርግም ይሰረዛል ጎረቤትም ቢሆን ጎረቤቱ ሲያዝን መጨፈር አቁሞ ይዞ ይወዳል ልጅ ይሄን የነበረ እናንተም በ11ዱ ሰዓት ሞታችሁ ሞታችን ደማችሁ ደማችን ብላችሁ መነሰ ወይ ማልቲ 12 ሰዓት ከሞላ በኋላ ማሩ ይመች ያድናል መደርደር መሃላ እኮ ጨፍሩብን ምናችሁ ተጎዳ እነ ሙጣስ ሽምባሽ ካራ ቢኔሮች የባንዳ ልጅ ባንዳ ነፃነት የጠማፉት የተራበው ቆመጡን ጨብጦ ምላጩን የሳበው በድር ያስከፍላል ለበላችሁት ነፍሳት ማወራረዳል አላም ማጣት የኛን ንጹሃን ደም በእናንተ የፈሰሰው ባራቱም ማዘን ምድሯን ያለበሰው አው ምታጣጡበት ዋጋ ክፍያለው እዲያ እናንተ ናርገን ቀንና ሰዓቱ ተገጣጥሞ ሲገኝ የህዝባችንን ደም የምታጠሩበት ክርፋቱ እስኪነሳ ሊፋቅ የማይችለው የታሪክ ጠባሳ የምትከፍሉት ዋጋ አለው ልጅዋ በሳ ካልኮል በበለጠ በደም የሰከረ መችገራገራል ነፍሱን ካልገበረ በጭራሽም ያሆን በብር ቆጠራ ሲጨልምባችሁ እኛ ጋር ሲበራ እስከዚያው ጨፍሩ ላሎዬ ዳንክ እናንተ ናርገኝ ቀንና ሰዓቱ ተገጣጥሞ ሲገኝ የህዝብ ደም አለ በወያኔ ታትና በደጋፊዎቹ በግፍ የፈሰሰ መከፈል ያለበት ከእያንዳንዳቸው ላይ እየተከለሰ አረ የህዝብ ንብረት አለ ወያኔ ታትና አጫፋሮቹ በግፍ የነጠቁት ሳይውል ሳያድር ቶሎም ይመልሱት እናማ ወኛና ልትሳለን እናንተ ጨፍሩ ግድ የለም ጨፍሩ ደረብረብ አርጋችሁ የህዝባችን ደም እየጨለጣችሁ እኛ እስከምናውቁ በኢትዮጵያ ወግ በኢትዮጵያው ባህል እህት ወንድም ሲሞት እናት አባት ሲሞት አገር ጥቁር ስትለብስ ሰርግም ይሰረዘ እኮ ጨፍሩብን ምናችሁ ተጎዳ እነ ሙንጣስ ሽምባሽ ካራ ቢኔሮች የባንዳ ልጅ ባንዳ ጎረቤትም ቢሆን ጎረቤቱ ሲያዝን መጨፈሩን አቁሞ ይሄዳል ይዞዝ ይሄን የነበረ እናንተም በ11ዱ ሰዓት ሞታችሁ ሞታችን ደማችሁ ደማችን ብላችሁ መነሳት ወይም አልቲ 12 ሰዓት ከሞላ በኋላ ማሩ ይመች ያድናል መደርደር መሃላ እናንተ ናያርገኝ ዋይ
እናንተን አርገን ቀንና ሰዓቱ ተገጣጥሞስ አው እናንተ ፍጹም አርገን ቀንና ሰዓቱ ተገጣጥሞስ እኮ ጨፍሩ እንጂ ምናችሁ ተጎዳ እንደ ሙጣስ ሹምባሽ ካራ ቢኔሮጂ የባንዳ ልጅ ባንዳ አው ጨፍሩ።